አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። በኢትዮጵያ ተዘግቶ የቆየው የማህበረሰባዊ ሚዲያ ተደራሽነት ተከፈተ። የኢትዮጵያ ኢኮኖሚ ከአፍሪካ የሰፋ እድገት እንደሚኖረው የዓለም ባንክ ገለጸ። በሶማሊ ክልል ያለውን አስከፊ ድርቅ ለማቃለል የሚደረግ ጥረት የሚል ትርሶች ነው በዛሬው ቅንብራችን የምንመለከተው። ዴይሊ ሜይል የተባለው ብሪታንያ የሚታተም ጋዜጣ ድረገጽ የኢትዮጵያ መንግስት የተንቀሳቃሽ ስልክ የዴታ አገልግሎት እንደገና መልሷል። ባልተጠበቀ ሁኔታ ደግሞ መንግስት በሀገሪቱ ተቃውሞዎች ከተነሱበት ጊዜ አንስቶ ተዘግቶ የቆየው የማህበረሰባዊ ሚዲያ ተደራሽነት እንዲኖር መፍቀዱን የመንግስት ቃል አቀባይ ለአጃንስ ፍራንስ ፕሬስ መናገራቸውን ዴይሊ ሜይል ጋዜጣ ድረገጽ ጠቅሷል። በህዝብ ብዛት ከአፍሪካ ሁለተኛዋ በሆነችው ኢትዮጵያ በአመታዊ የተማሪዎች ፈተና ጊዜ ወቅት መንግስት የተማሪዎችን ቀልብ እንዳያስት ባለው ምክንያት ለዲፕሎማሲያዊ ተቋማት ሳይቀር የኢንተርኔት ተደራሽነት ባለፈው ሳምንት ተዘግቶ ነበር። ምክትል የኮሙኒኬሽንስ ሚኒስትር ዛዲግ አብርሃ እገዳው እንደተነሳ አረጋግጧል። ለወራት ያህል ተዘግቶ የነበሩት ፌስቡክና ትዊተርን የመሳሰሉት የማህበራዊ ሚዲያዎች ለምን አሁን እንደተፈቀዱ ሲጠየቁ ምክንያቱን ከመናገር ተቆጥበዋል። ይህ ክፍት ሀገር ነው፣ ሁሉም ነገር ክፍት ነው የሚል ምላሽ ነበር የሰጡት ይላል ዴይሊ ሜይል ጋዜጣ ድረገጽ ላይ የወጣው ጽሑፍ። ባለፈው ሳምንት መጨረሻ ላይ የብሮድባንድ ኢንተርኔት ተደራሽነት ስለተከፈተ የአፍሪካ ህብረት ዋና ጽህፈት ቤትና የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ወደ ድሮው ተጠቃሚነት ለመመለስ መቻላቸውን ዘገባው ጠቅሷል። አብዛኞቹ የንግድ ተቋማት በኢንተርኔት ለመግባት የሚተማመኑበት የተንቀሳቃሽ ስልክ ዴታ መረብ የተከፈተው ትላንት እኩለ ቀን ላይ መሆኑን የአጃንስ ፍራንስ ፕረስ ጋዜጠኛ ጠቁሟል። ኢትዮጵያ ባለፈው ዓመት ለፌስቡክ፣ ለትዊተርና ለሌሎች ማህበረሰባዊ ሚዲያ የነበረውን ተደራሽነት ያቆመችው በመቶዎች የሚቆጠሩ ሰዎች የሞቱበትና ከ10,000 በላይ የሚሆኑ ሰዎች የታሰሩበት ተቃውሞ ከተካሄደ በኋላ መሆኑን ዴይሊ ሜይል ጋዜጣ ድረገጽ አስነብቧል። አፍሪካ ኒውስ ድረገጽ ደግሞ የዓለም ባንክ ዘገባን ተንተርሶ ባወጣው ዘገባ የኢትዮጵያ ኢኮኖሚ በያዝነው ዓመት ከመላ አፍሪካ የሰፋ ይዘት እንደሚኖረው ጠቁሟል። ከኢትዮጵያ ቀጥላ ታንዛኒያ፣ ከዚያም አይቨሪ ኮስትና ሴኔጋል በየደረጃቸው የኢኮኖሚ እድገት ስፋት ይኖራቸዋል ይላል ዘገባው። የዓለም ባንክ ይህን መረጃ ያወጣው በያዝነው ወር ይፋ ባደረገው ዓመታዊ የዓለም ኢኮኖሚ ዘገባው መሆኑን የአፍሪካ ኒውስ ዘገባ ጠቅሷል። እንደ አውሮፓ አቆጣጠር በ2017 ዓ.ም በያዝነው ዓመት ማለት ነው የኢትዮጵያ ኢኮኖሚ በ8.3% ይሰፋል። የታንዛኒያ በ7.2%፣ የአይቨሪ ኮስት በ6.8%፣ የሴኔጋል ደግሞ በ6.7% የሚያድጉ መሆናቸውን ዘገባው ገልጿል። ዓለም አቀፍ የገንዘብ ድርጅት IMF ባለፈው ሚያዝያ ወር ባወጣው ዘገባ ኢትዮጵያ አዲሷ የምስራቅ አፍሪካ ግዙፏ ኢኮኖሚ በመሆን ኬንያን አልፋ ሄዳለች ሲል ማረጋገጡን የአፍሪካ ኒውስ ዘገባ ጠቁሟል። የኢትዮጵያ የዚህ ዓመት ገቢ 78 ቢሊዮን ዶላር እንደሚሆን፣ ባለፈው ዓመት ደግሞ 72 ቢሊዮን ዶላር እንደነበረ ገልጾ ኬንያን በ29 ሚሊዮን ዶላር ገቢ እንደበለጠቻት አፍሪካ ኒውስ ድረገጽ ላይ የወጣው ጽሑፍ ጠቁሟል። ዴይሊ ማቨሪክ የተባለው የደቡብ አፍሪካ ጋዜጣ ድረገጽ ላይ የወጣ ጽሑፍ በበኩሉ በሶማሊያ ክልል ስላለው የድርቅ ሁኔታ ገልጿል። ባለፈው ወር ሶማሊያ ክልል ውስጥ የተከሰተውን አስከፊ ድርቅ ለመቋቋም አስደናቂ ጥረት ሲያደርጉ የቆዩ ስፍር ቁጥር የሌላቸው ሴቶችና ልጆች አይተናል ይላል ጽሑፉ። አያይዞም ቤተሰቦች አስደናቂ ብርታትና አፍላቂነት ሲያንጸባርቁ ተመልክተናል ይላል። ያላየነው ነገር ቢኖር ከአንድ ትውልድ በፊት ተከስቶ በነበረው አስከፊ ድርቅ የደረሰውን አይነት መቅሰፍት ነው። ምክንያቱም ኢትዮጵያ በአሁኑ ወቅት የተቸገረውን ሕዝቧን በተሻለ ልትረዳ የሚችልበት ብቃትና ቁርጠኛነት አላትና ይላል ዴይሊ ማቨሪክ ላይ የወጣው ጽሑፍ። ያም ሲባል ግን እንዲህ አይነቱ ድርቅ ሲደጋገም በኢትዮጵያ ያለው አስደናቂ የእድገት ውጤት አደጋ ላይ ሊወድቅ እንደሚችል ጽሑፉ ሳያወሳ አላለፈም። ካለፉት 20 ዓመታት ወዲህ የኢትዮጵያ መንግስትና ዓለም አቀፍ ማህበረሰብ ተባብረው በመስራት በሚሊዮኖች የሚቆጠሩ ኢትዮጵያውያን ኑሮን ለማሻሻል ችለዋል። ባለፈው ዓመት የኢትዮጵያ ደጋማ አካባቢዎች ከኤልኒኖ የአየር ለውጥ ጋር በተያያዘ እጅግ አስከፊ ድርቅ ተከስቶባቸው ነበር። ሆኖም በኢትዮጵያ መንግስት አስተባባሪነትና በዓለም አቀፍ ማህበረሰብ ድጋፍ ከትልቅ ቀውስ ለማትረፍ ተችሏል በማለት ጽሑፉ አስረድቷል። ድርቅ የሀገሪቱ ቆላማ ቦታዎችን ማጥቃት የጀመረው ሀገሪቱ ካለፈው ዓመት ድርቅ ለማገገም በጀመረችበት ወቅት መሆኑን ጽሑፉ ያወሳል። በአሁኑ ድርቅ እጅግ የተጎዳው ሶማሌ ክልል መሆኑን ዴይሊ ማቨሪክ ድረገጽ ላይ የወጣው ጽሑፍ ሲያስረዳ ከክልሉ ህዝብ 30% የሚሆነው የምግብ ረድኤት እንደሚያስፈልገው ገልጿል። በደጋማ ቦታዎች ላይም ቢሆን የዝናብ እጥረት ያለ ስለሚመስል በመላ ሀገሪቱ የምግብ እጥረት የሚገጥማቸው ሰዎች ብዛት አሁን ካለው 7.8 ሚሊዮን ከፍ ሊል እንደሚችል አስረድቷል። 303 ሺህ የሚሆኑ ልጆች በከባድ የምግብ እጥረት ይሰቃያሉ ተብሎ እንደሚገመት፣ ይህም ለተለያዩ የበሽታ አይነቶች ስለሚያጋልጥ የልጆች የመሞት እድል በ9 ጊዜ ከፍ እንደሚል ዴይሊ ማቨሪክ ላይ የወጣው ጽሑፍ ጠቁሟል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ካለፈው ጥር ወር አንስቶ 7 ሚሊዮን ለሚሆኑ ሰዎች ረድኤት ለማቅረብ ችሏል። ድርጅቱ በድርቅ ለተጎዱት ለልጆችና ለቤተሰቦቻቸው አስፈላጊውን ረድኤት ለማቅረብ እንዲችል 93.1 ሚሊዮን ዶላር እንደሚያስፈልግ የዴይሊ ማቨሪክ ጋዜጣ ድረገጽ ጠቅሷል። አድማጮች፣ የዛሬው አፍሪካ በጋዜጣ ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።